ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንድ
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ልጆች ተስፋ ናቸው። ደግሞም ሌላ ልጆች ስንል ብዙ ሰው የሚሰባሰብበት ምክንያት ነው። የእውነት የወደፊት ኢትዮጵያችን ቆንጆ ጮራ ከፈለግን አሁን ልጆች ላይ በጣም ማተኮር አለብን፣ መስራትም አለብን።
ዶክተር ሐወኒ ንጉሴ ይባላሉ። እዚህ ዩናይትድ ስቴትስ ውስጥ የሚኖሩና በዩኒቨርሲቲ መምህርነት የሚያገለግሉ የቅድመ እድገት ወይም የታዳጊ ልጆች ልዩ ትምህርት አዋቂ ናቸው።
ኢትዮጵያ ውስጥ የመሰረቱት ኤርሊ ቻይልድሁድ ኤጁኬሽን ኢትዮጵያ የተባለው የበጎ አድራጎት ድርጅታቸው እየሰራ ያለውን አስመልክቶ ከተናገሩት የተወሰደ ነው። አብረውን ያመሻሉ።
ማህበራዊ መገናኛ ብዙሃንን በመጠቀም የአገርን ባህል ማስተዋወቅ ትኩረት ያደረገችና እንዲሁም በጦርነት የተጎዱ ወገኖችን ለመርዳት ገንዘብ ስታሰባስብ የቆየች
በመደበኛ ስራዋም በምትኖርባት የኤድመንተን ከተማ በነርስነት ሙያ የኮቪድ ህሙማንን በመርዳት ላይ የምትገኝ ወጣትም ሌላዋ እንግዳችን ናት።
ከአዲስ አበባው ዘጋቢያችን ንጉሴ አክሊሉ እንግዳ በስተቀር ያጋጠመኝ ጉዳይ ሆኖ ዛሬ ሁሉም እንግዶቻችን ሴቶች ናቸው።
ትዝታን ሳስታምም በሚል ርዕስ ስለደረሰችውና በርካታ አጫጭር ልቦለድ ስራዎቿ ስለተካተቱበት አዲሱ መጽሐፏ ልታወጋን፣
ከአጫጭር ወጎቿም አንዱን ለቅምሻ ልታሰማን ወጣቷ ብዕረኛ የጣሚና ደራሲ የመጽሐፍ ዓለም እንግዳችንም ቆየት ብላ ብቅ ትላለች።
በተለይ በውጭ ሀገር ነዋሪ ለሆናቸው አድማጮቻችን በዓላት የበዙበትና በኢትዮጵያም የገና በዓል የተከበረበት የበዓል ሰሞን ለመሆኑ እንዴት አለፈ?
እንደምን አመሻችሁ፣ እንደምን ሰነበታችሁ ክቡራትና ክቡራን አድማጮቻችን።
ከዛሬ እሁድ ጥር 1 2014 ዓመተ ምህረት ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ ከበደ ነን።
አሁን እሁድ ከሆነ እለቱ
የራዲዮ መጽሔት ነው። ሰዓቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን።
እንዳትሄዱ።
ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምን አመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ጉዳዮቻቸው የፍርድ ሂደት ላይ የነበሩ የፖለቲካ ኃይሎች አመራር አባላት ክስ የተቋረጠው ለኢትዮጵያ የሚበጅ መሆኑ ስለታመነበት መሆኑን ጠቅላይ ሚኒስትር አብይ አህመድ ዛሬ አስታወቁ። የመንግስቱ እርምጃ ሰፊ ቁጣ ቀስቅሷል ያሉት ጠቅላይ ሚኒስትር አብይ ግለሰቦቹ በእድሉ ካልተጠቀሙ ዶሴዎቹ እንደገና ሊከፈቱ እንደሚችሉ አስጠንቅቀዋል። ኬኔዲ አባተ ተጨማሪ ያለው ከአዲስ አበባ።
የኢትዮጵያ መከላከያ ሚኒስቴር ዋና መስሪያ ቤት ህንጻ የምረቃ ስነ ስርዓት ላይ ተገኝተው ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ከትናንት በስቲያ ክሳቸው ተቋርጦ ከእስር የተለቀቁ አንጋፋ የህወሓት አመራሮች ጉዳይ ቁጣ መቀስቀሱን በመግለጽ ክሱ የተቋረጠበትን ምክንያትም አብራርተዋል።
ትናንት ክስ የተቋረጠላቸው የተሸነፉ ኃይሎች ክስ እንዲቋረጥና ከእስር ቤት እንዲወጡ ሲደረግ ከፍተኛ ቁጣ ቀስቅሷል። ግን አገር ወዳድ ኢትዮጵያውያን በውስጥም በውጭም የሚገኙ የአንዳንዶችን ከእኛ ይቅር ማለት አምርረው የጠሉና የደነገጡ ወንድምና እህቶቻችን እንዲገነዘቡልን የምንፈልገው ይህ ጉዳይ እኛም መጀመሪያ ስንሰማው ያስደነገጠ መሆኑን ነው። ነገር ግን ደጋግመን ስናመነዥገው ግራ ቀኙን ስንፈትሽ ለኢትዮጵያ የሚበጅ ለኢትዮጵያ ዘላቂ ጥቅም የሚያግዝ የኢትዮጵያን ዘርፈ ብዙ ጠላቶች የሚቀንስ በአውደ ውጊያ ያገኘነውን ድል በሰላሙ መድረክ እንድንደግም የሚያደርግ የአባቶቻችን ልጆች መሆናችንን የሚያረጋግጥ በመሆኑ እየመረረን የዋጥነው እነት ነውና እናንተም ለሀገራችሁ ዘላቂ ድል ስትሉ ለሀገራችሁ ክብርና አሸናፊነት ስትሉ ደጋግማችሁ በማሰብ ይህንን ውሳኔ እንድትቀበሉ በትህትና ጠይቃችኋለሁ።
ይህ እርምጃ የማሸነፋችን ውጤት ነው ሲሉም የገለጹት ጠቅላይ ሚኒስትር አብይ በዚህ ሂደት ከእስር ለተለቀቁ ግለሰቦች የማስጠንቀቂያ መልእክት ማስተላልፈዋል።
በዚህ ውሳኔ ክስ የተቋረጠላችሁ ወገኖች ስላሸነፍን መበቀል እየቻል ይቅር ማለትን ስለመረጥን ክስ አቋርጠን እናንተን ሳይሆን ከእናንተ ጀርባ ያለውን ህዝብ አክብረን የወሰን መሆናችን አውቃችሁ ይህን ድል ሳታበላሹ እንድትጠቀሙበት ላሳስባችሁ ፈልጋለሁ። ክስ ማቋረጥ ማለት ምህረት መስጠት ማለት አይደለም። ክስ የተቋረጠለት ሰው በአግባቡ መጠቀም ካልቻለ መልሶ የክስ መዝገቡን መምዘዝ የሚቻል ስለሆነ።
በተያያዘ ዜና ጠቅላይ ሚኒስትሩ ዘለግ ባለው የዛሬው ንግግራቸው የኢትዮጵያ መከላከያ ወደ ትግራይ ክልል ዘልቆ እንዳይገባ በመንግስት ቢወሰንም በህዋት የሚመራው ኃይል በተለያዩ ግንባሮች ትንኮሳ እየፈጸመ እንደሚገኝ አንስተዋል። ይሁን እንጂ ጦራችንን ከአማራና አፋር ክልሎች ለሰላም ስንል አውጥተናል ያሉት የህዋት ኃይሎች ከዚህ ቀደም በሰጧቸው መግለጫዎች በተቃራኒው የኢትዮጵያ መንግስት ጦር ትንኮሳ እንደሚፈጽም መግለጻቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የኤርትራ ፕሬዚደንት ኢሳያስ አፈወርቂ ትናንት ምሽት ላይ ለሀገሪቱ መገናኛ ብዙሃን በሰጡት የአዲሱ 2022 ዓመተ ምህረት መግለጫና ማብራሪያ የዛሬ 3 ዓመት ኢትዮጵያ ውስጥ በመጣው ለውጥ በሁለቱ ሀገሮችና በቀጠናው ውስጥ መልካምና የሰላም ያሉት ግንኙነት ተፈጥሮ እንደነበር ተናግረዋል። ፕሬዚደንቱ ለሁለት ሰዓታት ተኩል በቆየ በዚሁ ማብራሪያቸው ለውጡ ያልጣማቸው ያሏቸው በስም ያልጠሯቸው የውጭ ኃይሎችና ህወሓት ጦርነት መክፈታቸውን ይሁን እንጂ እቅዳቸው መክሸፉን መናገራቸውን ሪፖርተራችን ብርሃነ በረሀ ከአስመራ ዘግቧል። በህወሓት ተካሄደ ያሉት ወታደራዊ ጥቃትና ኤርትራ ላይ የተጣለው ሚሳኤል ያልጠበቁትና ያልተዘጋጁበት እንደነበረም ፕሬዚደንቱ ጠቅሰው በወቅቱ ኤርትራ ራሷን ለመከላከል ህጋዊ ያሉትን እርምጃ ወስዳለች ብለዋል። የተከታታዩ ጦርነት ተጎጂ በዋናነት የትግራይ ህዝብ መሆኑን የጠቆሙት ፕሬዚደንት ኢሳያስ የትግራይ በአጠቃላይም የኢትዮጵያ ህዝብ ችግሩን በሰፊ ልቦና እንዲፈቱ መክረዋል። የትግራይ ህዝብ ላለፉት 30 ዓመታት ያገኘው ጥቅም የለም ያሉት ፕሬዚደንት ኢሳያስ ጠባብ ቡድን ሲሉ የጠሩት ህወሓት ህዝቡን መያዣ እንዳደረገና ከጎረቤት ህዝቦች ጋር በሰላም እንዳይኖርና ከግጭት ወደ ግጭት እንዲገባ ጥላቻ እንዲያሳድር አድርጓል ሲሉ ከሰዋል። በፕሬዝደንት ኢሳያስ ንግግር ላይ ከህወሓትም ይሁን ከኢትዮጵያ መንግስት በኩል የተሰማ ምላሽም ይሁን ቃል እስካሁን የለም። ፕሬዝደንት ኢሳያስ የሱዳን ሁኔታን አስመልክተው ሲናገሩም አሁን እየታየ ያለው ቀውስ ያለፉ 30 ዓመታት ችግሮች ውጤትና ነጸብራቅ መሆኑን ጠቁመው የውጭ ጣልቃ ገብነትም ሁኔታውን አባብሶታል ብለዋል። ከማንም በላይም የጸጥታ ኃይሎች ኃላፊነቱን ሊወስዱ እንደሚገባ ገልጸዋል። ዓለም አቀፍ ግንኙነቶችንም አስመልክተው ፕሬዝደንቱ ሲናገሩ በዓለም ላይ የጫካ ህግ ያሉት ሁኔታ እየተስተዋለ መሆኑን ጠቁመው በተለይ የአንድ ወገን ጥቅምን ለማስጠበቅ ያሏቸውን ማዕቀቦች አውግዘዋል።
ንገዛ ርሱ እዚ ናይ ጫካ ስርዓትን ናይ ጫካ ህግታትን ስለዝኾነ ህዝብታት ዓለም ቃልሲ
ያንን የጫካ ህግ ለመቋቋምም የዓለም ህዝብ ትግልና ወዳጅነት ሊያይል ይገባል ብለዋል። ፕሬዚደንቱ መረጋጋት የልማት እቅዶች ላይ አዎንታዊ ጫና እንዳለውም ጠቁመዋል። ኤርትራ ሰብአዊ መብቶችን ትረግጣለች፣ የዜጎቿን ፖለቲካዊና የተሳትፎ ነጻነቶችን አታከብርም በሚል በምዕራባውያንና በሰብአዊ መብቶች ተሟጋቾች እንደምትወቀስ ይታወቃል። ባለፈው ሳምንት ሀገራቸው ከቻይና ጋር ያደረገችውን ስምምነት ለ55 ዓመታት ቆይቷል ያሉትን የሁለቱን ግንኙነት ወደ ተሻለ ደረጃ ለማሳደግ የተደረሰበት ስትራቴጂያዊ ስምምነት ነው ብለውታል ፕሬዚደንቱ። ስምምነቶቹ በልማት በመከላከያና በደህንነት እንዲሁም በቀጠናዊና በዓለም አቀፋዊ ጉዳዮች ላይ ያተኮሩ መሆናቸውን ተናግረዋል። ለሙሉ ዘገባ ከማብራሪያዎችና ከትንታኔዎች ጋር በሌላ ቅንብር እንመለሳለን። አንድ የቆጵሮስ ተመራማሪና ቡድናቸው ዴልታ ክሮን የሚባል አዲስ የኮሮና ቫይረስ ዝርያ ማግኘታቸውን ሳይፕረስ ሜል የሚባል የሀገሪቱ ጋዜጣ ዘገበ። ዴልታ ክሮን የዴልታ ዘረመል ዳራ እንዳለውና የተወሰኑ ሽግግሮችን ያሳየ የኦሚክሮን ዝርያ ጋር ትስስር እንዳለው የቆጵሮስ ዩኒቨርሲቲው ዶክተር ሊዮንቲዮስ ኮስትሪኪስ ለሳይፕረስ ሜል ተናግረዋል። ሆስፒታል ውስጥ ባሉ ህሙማን ላይ የቫይረሱ ሽግግር ወይም ለውጥ ድግግሞሽ እንደሚያይል የጠቆሙት ዶክተር ኮስትሪኪስ ሁኔታው በዴልታ ክሮንና በሆስፒታል ህክምና መካከል የቀረበ ግንኙነት መኖሩን እንደሚያሳይ ተናግረዋል። ይህ በእንዲህ እንዳለ በህዝቧ ብዛት ግዙፍ እንደሆነች በሚታወቀው የአውስትራሊያ ግዛት ሳውት ዌልስ ዛሬ 16 ሰው በኮቪድ-19 መሞቱን ባለስልጣናቱ ተናግረዋል። ግዛቲቱ ውስጥ 30,000 ሰው ዛሬ እንደተያዘ የሚጠቁሙት መረጃዎች በአጠቃላይ 200,000 ሰው ተነጥሎ እንዲቀመጥ መደረጉን ገልጸዋል። በሁለተኛይቱ ግዙፍ ግዛት ቪክቶሪያ ደግሞ ዛሬ 44,000 ሰው ተይዟል። በሌላ በኩል በየሬስቶራንቱ ለመመገብ በህዝብ ማመላለሻዎች ለመገልገልና ባህላዊ ትርኢቶች ላይ ለመገኘት የክትባት ማረጋገጫ መያዝ እንደሚያስፈልግ የሚደነግገውን አዲስ መመሪያ በመቃወም 100,000 ፈረንሳውያን ዛሬ በተቃውሞ በየከተማው አደባባዮች ውለዋል። ጀርመን ውስጥም መጠጥ ቤቶችና ምግብ ቤቶች ውስጥ ለመግባት መከተብ ግዴታ መሆኑን የሀገሪቱ ቻንስለር ኦላፍ ሾልዝ አስታውቀዋል። የየመንግስታቱን የኮቪድ-19 እገዳዎች የተቃወሙ ቱሪን ጣሊያንና ቤይሩት ሊባኖስ ውስጥም ሰልፍ ወጥተዋል። አውሮፓ ውስጥ በኮቪድ-19 ሞት ብዛት ከሩሲያ ቀጥላ ሁለተኛ በሆነችው እንግሊዝ ወረርሽኙ ከተነሳ ወዲህ የሞተው ሰው ቁጥር ዛሬ ከ150,000 ማለፉን ዘገባዎች ጠቁመዋል። ባለፈው ሳምንት ውስጥ የኮሮና ቫይረስ ስርጭት ከአራት እጥፍ በላይ ያሻቀበባት ህንድ ዋና ከተማይቱ ኒው ዴልሂን ትናንት ዝግ አድርጋ ውላለች። የተከበራችሁ አድማጮች፣ ለዜና የተያዘው ጊዜ አበቃ። ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ዜናውን ያሰማኋችሁ ሰሎሞን አባተ ነኝ። ጤና ይስጥልኝ።
እሁድ ጥር 1 2014 ዓ.ም የራዲዮ መጽሔት ጀመረ። ከአውሮፓውያኑ የገና በዓል ክሪስማስ አንስቶ
በተለይ ሁለት የቀን መቁጠሪያ ላላችሁ ከሀገር ውጭ ለምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን አድማጮቻችን
ከትናንት በስቲያ አርብ የተከበረውን የኢትዮጵያን የገና በዓል ጨምሮ ለብዙ አድማጮቻችን የበዓላት ሰሞን ነበር።
እናም የገናን በዓል ለምታከብሩና ላከበራችሁ አድማጮቻችን እንኳን አደረሳችሁ።
በመግቢያችን ካስተዋወቅናቸው ልዩ ልዩ ቁም ነገር አዘልና አዝናኝ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ትዝታ በላቸው ነን። ወደ ቀዳሚው ቅንብር ከማምራታችን አስቀድመንም
አሁን በራዲዮ መጽሔት ወግ መሰረት
የሳምንቷን ምርጥ ግጥም እናስቀድም።
ምን አላ ይባልም ምን የለም ባለም ላይ ምድር በሸፈነው ባቀለለው ሰማይ እዚህ ሁሉም አለ አንድም ባይኖር እንኳ ወርቅ አልማዝ ያገኛል ህልሙን የሚያንኳኳ ተስፋ ውስጥ ናቸው ዓለምም አዱኛም ብንተኛም ህልም አለን ላናልም አንተኛም። መደበኛ ስማቸው ይሁን የብዕር ስማቸው እርግጠኛ አይደለንም፣ ፓፒረስ የተባሉ ገጣሚ የቋጠሯቸው ስንኞች መሆናቸውን ገልጸው የፕሮግራማችን ተከታታይ አዳም ሰለሞን ባደረሱንና ለሳምንቷም ምርጥ ባደረግናት ግጥም ዝግጅታችንን ጀምረናል። ፓፒረስን ለምጥን ግሩም ግጥማቸው እናመሰግናለን።
Thank you.
አሁን ከራዲዮ መጽሔት ማስታወሻ።
ችግር ወይም መከራ በጥና ጊዜ ከስቃይ መውጫ መንገድና ብርታት ተቋሚው የተስፋ ጭላንጭል አይክሰም ብቻ ይላል። አንድ ሰንበት ያለ የስነ ልቦናና በጥልቅ መንፈሳዊ ሳቢዎች ፋይዳ ላይ የተደረገ ጥናት።
ያንንም ለመውጣው በር ለችግሩ መፍቻ ቁልፍ ማግኛው እድል ይሰፋል ባለበት ድምዳሜው
ከቅርብ ጊዜያት ወዲህ ዓለም ከአንዱ ቀውስ ወደ ሌላ ቀውስ ማዝገምን የለት ተለት ነገሯ ያደረገች ትመስላለች።
ዓለም አቀፍ ወረርሽኝ፣ ግጭቶች፣ የፖለቲካ ውጥረት፣ የተፈጥሮ አደጋ፣ የምጣኔ ሀብት ቀውስ፣ ማህበራዊ ውዥንብር
ሰዎች መቼም የሚያጋጥሟቸው የዘወትር የየግል ፈተናዎችና አደጋዎችም ዝርዝሩ ብዙ ነው።
የሚወዱትን ሰው በሞት እንደማጣት፣ ከፍተኛ የጤና መታወክ፣ ስራ አጥነት፣ አሳዛኝ አደጋዎች ወዘተፈ።
ይሄ ሁሉ ተደራርቦም ታዲያ ለብዙዎች ካሁን ቀደም ታይቶ የማያውቅ የመከራ የትግልና ግራ አጋቢ ሁኔታ ሁነኛ ምላሽ ያልተገኘለት ግዙፍ ጥያቄ ይደቅናል።
የሰው ልጆችን ኑሮ የሚያናጉ ይህን መሰል ቀውሶች በተለይም ተነባብረው ሲመጡ ሊወጧቸው የማይችሉና ማብቂያ የሌላቸው ሲመስሉ
በአስቸጋሪ ጊዜ ውስጥ መኖር ለሚፈጥራቸው የስሜትና የጤና ሁከት እንዲሁም ለነገሮች ባለን አመለካከት ላይም ከፍተኛ ጉዳት ሊያስከትሉ ይችላሉ።
በከፍተኛ ጭንቀት መዋጥና ህይወት ሙሉ በሙሉ ከቁጥጥር ውጪ የሆነች ጭምር ሊመስል ቀጥሎ ሊሆን ስለሚችለውም ከባድ ስጋት ሊያድርብን ይችላል።
ይህንም ተስፋ ከምንም በላይ እጅግ አስፈላጊው ነገር ሆኖ ይመጣል።
ተስፋ ማድረግ ህይወትን በሆነ መንገድ የተሻለ የሚያደርግ ውጤት መፈለግ እንደመሆኑ አሁን ላሉበት አስቸጋሪ ሁኔታ የበለጠ ታጋሽ የሚያደርግ አቅም መለገስ ብቻ ሳይሆን ውሎ አድሮም ህይወትን ማሻሻል በማስቻል ረገድ ያለው ፋይዳም ከፍ ያለ መሆኑ ይታመናል።
ምክንያቱም መንፈስን በማጥናት ከሚያጎናጽፈው ብርታት በተጨማሪ የተሻለ ሁኔታን ለመፍጠር የሚያስችሉ እርምጃዎችን ለመውሰድም ያነሳሳልና ነው።
እርግጥ ነው ያለህበትን እውነታ ድንገት መቀየር አትችል ይሆናል። ነገር ግን ስለ ሁኔታው ያለህን አመለካከት መቀየር ትችላለህ።
ይህም በሚያስገርም መልኩ በተራው እውነትን መቀየር የሚያስችል አውድ ሊከስት ይችላል ነው እሳቤው። በሆነ ነገር ላይ እምነት የማሳደርን ያህል የቀረበ ጥልቅ እሳቤ ነውና ብርታትና በራስ መተማመንም ይቸር ይሆናል።
ዓመት ሊደፍን ለተቃረበ በበረታ መደናገር ውስጥ የሰነበተችው ዓለም በፈተናዎች ተተብትባ ሳለችም ቢሆን ተስፋ ለማድረግ የፈቀደች ትመስላለች።
የበዓላቱ ስሜት የፈጠሩት ትሩፋት ይሁን ተስፋ በመጨረሻው የተሻለ ምርጫ የመሆኑ ምስጢር ወይስ ሌላ?
መጪውን ለማየትም ጊዜ ይጠይቃልና ከዚያ ለመድረስስ ተስፋ ማሳደር ሳይሻል ይቀራል?
የመጽሔትን ገጾች ተከትለው የሚቀርቡት የምሽቱ ቅንብሮች ግን በየፊናቸው ተስፋን ወደ ተጨባጭ ሁኔታ ለማቃረብ መንገድ የጀመሩ የምግባር ክንውኖች ናቸው። ወደ ቀዳሚው እናቅና።
ልጆች ተስፋ ናቸው ሲሉ የሚንደረደሩት በመግቢያችን ያስተዋወቅናቸው የህፃናት ትምህርት አዋቂዋ እንግዳችን ዶክተር ሀወኒ ንጉሴ ናቸው።
የወደፊቷን ኢትዮጵያ ልጆቿን ከተንከባከብን ጥሩ ነገር ካስተማርናቸው ባላቸውን እንዲያውቁ ካደረግን በኋላ ምንም ነገር ውስጥ እንደማንገባ ተስፋ አለኝ ይላሉ።
የወደፊቷን ኢትዮጵያ ጮራ ማየት ከፈለግን አሁን የልጆች እጣ እንዲሰመር መስራት አለብን ነው የሚሉት።
ዶክተር ሀወኒ በዩናይትድ ስቴትስ በደቡባዊ ካሊፎርኒያ ክፍለ ግዛት የሚገኘው ብራንድማን ዩኒቨርሲቲ የኤርሊ ኤጁኬሽን ትምህርት ክፍል ረዳት ፕሮፌሰር ናቸው።
በደብረ ታቦር ለትንንሽ ልጆች መማሪያ የሚገነቡትን አዲስ ትምህርት ቤት አስመልክቶ በአጭሩ አወያይተናቸዋል። ወደ ቃለ ምልልሳቸው እንውሰዳቸው።
ዶክተር ሀወኒ በቅድሚያ ለጊዜው አመሰግናለሁ።
እኔም በጣም አመሰግናለሁ አሉና።
ቅድመ እድገት የህፃናት ትምህርት ወይም የልጆች ትምህርት በኢትዮጵያ በእንግሊዝኛው አጠራር ኤርሊ ቻይልድሁድ ኤጁኬሽን ኢትዮጵያ የተባለው ተቋማችሁ ከጥቂት ወራት በፊት ስለ ትምህርት ፋይዳና እንዲሁም የወትሮውን የትምህርት አሰጣጥ ዘይቤ ጨምሮ የተመለከተ ሰፊ ውይይት አድርገን ነበረ። ዛሬ ታዲያ ከአንድ ትልቅ ዜና ጋር ነው ብቅ ያላችሁት። ደብረ ታቦር አካባቢ እድሜያቸው ከሶስት ዓመት እስከ ሰባት ዓመት ላሉ ህጻናት ትምህርት ቤት በመገንባት ላይ መሆናችሁ ነው የተገለጸው። እስኪ ባጭሩ ስለ ውጥናችሁ ይንገሩን።
እሺ፣ በጣም አመሰግናለሁ። እንዳልከው አሁን ወደ ሁለተኛው ዙር ፕሮጀክታችን ተሄደናል። በድርጅታችን እና ደብረ ታቦር አካባቢ ያለ ጋፋት የሚባል አንደኛ ደረጃ ትምህርት ቤት አለ። እነሱ ስር ደግሞ ይሄ የቅድመ ደረጃ ትምህርት ቤት እዛ አካባቢ ያሉት ከእነሱ ጋር የምሰራው ከደብረ ታቦር ዩኒቨርሲቲ ስታፍ መንበርዝ አሉ አብረን የምንሰራው። እንግዲህ ብዙ ወራቶች ነው ስንነጋገር ይህንን እቅድ ስናወጣ ወላጆችን ስንሰማ የእውነት እንዴት ነው የምንረዳው ብለን እና ችግሩን ሰምተናል። ወደ 450 ተማሪዎች እንደነበሩም ተነግሮን እዛም ያሉት አቶ ሙሉ ዓለም የሚባሉ የኤሌመንትሪ ትምህርት ቤቱ ፕሪንስፕል እሳቸውም ከኛ ጋር ተገኝተው አንድ ሁለት ስብሰባ ቀርበዋል እና ፕላኑን እንግዲህ ስናወጣ ልጆች ምንድን ነው የሚያስፈልጋቸው ከሱን የጀመርነው። በጣም ጎበዝ አርክቴክቶች አብረውን ሰርተዋል፣ ዮናታን ቸሬ እና ቤተልሔም ታደሰ የሚባሉ። እንግዲህ እቅዱን ስናወጣ አንደኛ ልጆች በባህላቸው መማር እንዳለባቸው፣ ሁለተኛ ደግሞ በጣም በማይጨናነቅ ሁኔታ መሆን እንዳለበት። 100 ለአንድ አስተማሪ እንኳን 100 10 ልጅ ለአንድ አስተማሪ አንዳንዴ ይከብዳልና፣ ከዛ ውጭ ደግሞ ኢትዮጵያ ልጅ እንደምታውቀው ብዙ ብዙ ጫና አለበት። አሁን በጦርነቱ ብቻ አይሆን ከጦርነቱም በፊት የምግብ እጥረት አለ። የአካባቢ ህይወት ያለው እንኳን ሌሎች ችግር አሉ እና እሱም በሙሉ እንደው እኛም ለመቀበል እና ልጆች ትምህርት ቤት ሲመጡ ለ8 ሰዓት እንኳን አብሮን ሲሆኑ ያንን ችግር እንዴት ይፈታሉ በሚል መንገድ ለማስተማር ነው። እንግዲህ ዋናው እሱ ነው።
መልካም። ዶክተር ሀወኒ እንደገለጹት አንድ መምህር ለመቶ ተማሪዎች ትምህርት የሚሰጥበት በትምህርት አሰጣጥ ደረጃ በተለይ በጨቅላ ህጻናቱ ንጽጽሩ በትምህርት ስርዓቱ በሚጠበቀው አሰራር መሰረት ለአራት ልጆች አንድ መምህር በሚመደብበት ወይም አንድ አስተማሪ እንክብካቤና ትምህርት በሚሰጥበት ነው 100 እየተሰጠ ያለው እና ያን ሁኔታ መቀየር የሚያስችል ከዚህ ቀደም መንገድ በከፈቱ ወይም ፈርቀዳጅ በሆኑ ኢትዮጵያውያን ስም የሚጠሩ ትምህርት ቤቶችን ለማቋቋም ነው ያቀዳችሁት። የቱን ያህል ተስፋ ሰጥቷችኋል? ብዙ ችግር ያለበት ሀገር ቀድሞ የነበሩ መደበኛ ትምህርት ቤቶች ብዙዎቹ በሰሜን ኢትዮጵያ የነበረው ግጭት ሳቢያ እየፈራረሱበት ብዙ ችግር ያለበት ጊዜ ነው እና እንዴት ነው ይሄን ውጥናችሁን ለማሳካት እየሞከራችሁ ያላችሁት?
አዎ፣ እንግዲህ ዋናው ልጆች ተስፋ ናቸው። እኔ ብቻ አይደለሁም። አይ ቲንክ ደግሞም ሌላ ልጆች ስንል ብዙ ሰው የሚሰባሰብበት ምክንያት ነው። ስለዚህ አሁን ሁሉ ያነሳው ነገር ሆኖ የእውነት የወደፊት ኢትዮጵያችን ቆንጆ ጮራ ከፈለግን አሁን ልጆች ላይ በጣም ማተኮር አለብን፣ መስራትም አለብን። ለእኛ በጣም ተስፋ ደግሞ ሌላው የሰጠን እውነት እዛ አካባቢ ያለው ህብረተሰብ እንዴት እንደተቀበለን ነው። የመጀመሪያውንም እናንተ ሄዳችሁ አይታችሁት ነበር፣ ባህር ዳር ኢንተርቪው አድርጋችኋቸው ነበረ። እዛም ያሉት አስተማሪዎች አካባቢም ትምህርት ቢሮም ያሉት ሰዎች በጣም በጣም የእውነት እጃቸውንም ልባቸውንም አእምሯቸውንም ከፍተው ነው በዚህ መንገድ እንሂድ ስንላቸው እንግዲህ እኛንም ተከትለው እኛም እነሱን እየሰማን ያ ነው እንግዲህ ወደዚህ መንገድ የከፈተው። ሌላው ቅድም እንዳልኩት ዶክተር አብርሃም መልኬና አቶ ጌታቸው ዋለልኝ የሚባሉ የደብረ ታቦር ዩኒቨርሲቲ ስታፍ መንበር እና አስተማሪ ከእነርሱም ጋር ለብዙ ወራቶች በጦርነቱም ጊዜ ነው እውነት ለመናገር አንዳንዴ አካባቢው እንኳን ያለውን ነገር እየነገሩኝ ስብሰባ እናደርግ ነበረ። ይህንንም ለማለት የምፈልገው በችግር ውስጥ ሄደንም ነው አይደለ አንድ ቦታ የምንደርሰው፣ ጭቃ ውስጥም ነው ሰምጠን ነው የምንወጣው። ስለዚህ ችግሩ ማገድ እንዳልነበረበት ነው። እኔም አልተውኳቸውም እነርሱም አልተውኝም። እሱ ነው እንግዲህ ዋናው ለእኔ ተስፋ። የእውነት የወደፊቷ ኢትዮጵያ ልጆቿን ከተንከባከብን፣ ጥሩ ነገር ካስተማርን፣ ባህላቸውን እንዲያውቁ፣ ሰውን እንዲያፈቅሩ፣ ልዩነት በሀሳብ ነው እንጂ በሌላ ነገር እንደማይፈታ አሁን ካስተማርናቸው የዛሬ 10 ዓመት ተመልሰን ምንም ውስጥ እንደማንገባ ተስፋ አለኝ።
ቀደም ባለው ውይይቶም ይህንኑ ሀሳብ ጠንከር አድርገው ገልጸዋል። በጊዜ ውስጥ በሚገበይ እውቀት ሁነኛ ለውጥ ማምጣት መቻሉን፣ ይበልጡንም ትኩረት መደረግ ያለበት ገና በጨቅላ እድሜ ባሉ ህጻናት ላይ መሆኑንና ለሚመጣውም ውጤት አዎንታዊ የሚሆን አሉታዊ ቁልፍ ነው ማለትዎን በውይይቱ ገልጠዋል። ተስፋ አደርጋለሁ ጅምራችሁ ዳር ይደርሳል። የግንባታ ስራውንም ሆነ ሌሎች እንቅስቃሴዎቻችሁን እንከታተላለን። ለአሁኑ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
አሜን። እግዚአብሔር ይስጥልኝ።
ተጠቃሚዎቻቸውን ኢላማ የሚያደርጉና
እንደ አንዳች ሱስ አስያዥስ ብዙዎችን ከእጅ ስልኮቻቸው አሊያም ከኮምፒውተርና ላፕቶፖቻቸው ሰሌዳ ላይ አይናቸውን እንዳይነቅሉ የሚያስገድዱት የማህበራዊ ትስስር ገጾች ጉዳይ አሁንም እያነጋገረ ነው።
የሐሰት ዜናና መሰረት የለሽ መረጃዎች በየፊናቸው ብርቱ ዋጋ እያስከፈሉ ባሉበት
የማህበራዊ ሚዲያን ለበጎ ዓላማ መዋል በአንጻሩ ቀድሞውንም የነበረ እናም የሚቻል አሁንም ያለ ነውና
የቀልብ ሰራቂ አንዳንዴም ሱስ አስያዥነት ጠባይ ጭምር የተስተዋለበት ኃያል ጉልበቱ ታዲያ ለተሻለ መልካም ዓላማ የሚያውሉትም ያንን ያህል አያሌ ሚሊዮኖች መሆናቸውን ያዘናጋን ይደርሳል።
ይህን መሰሉን መንገድ የመረጠችው በምዕራባዊ ካናዳዋ የአልበርታ ክፍለ ግዛት ዋና ከተማ ኤድመንተን ነዋሪ የሆነችው ኢትዮጵያዊቱ ወጣት ነርስ መማር አለባቸው ናት።
በተለያዩ የማህበራዊ ትስስር ገጾች የምትሰራውንና ሌሎችን ለመርዳት የያዘችውን ውጥን ጨምራ አጫውታናለች።
መማር አለባቸው። በቅድሚያ ለጊዜሽ አመሰግናለሁ።
እኔም አመሰግናለሁ ለአንተ ጊዜ።
ተጠቃሚዎች ራሳቸው በሚያወጧቸው የተለያዩ ይዘቶች ያሏቸው፣ ለአንዳንዶች ለየት ያለ ክሎት ማሳያ፣ ለሌሎች ደግሞ ቀልብ ለመስረቅ ብቻ ታስበው የሚደረጉ እንግዳ ድርጊቶችንም ጨምሮ የሚታዩበት፣ ለብዙዎች አስደሳችና አዝናኝ አጫጭር ቪዲዮ ምስሎች በተከታታይ የሚቀርቡበት ቲክታክ በመባል በሚታወቀው የማህበራዊ ሚዲያና ሌሎችም የማህበራዊ ትስስር ገጾች ላይ በምታወጫቸው የቪዲዮ ምስሎች ትታወቂያለሽ። ከሌሎችም የማህበራዊ ትስስር ገጾች ለየት ያለ ጠባዩም የተነሳ በብዙዎች የሚዘወትር ከቅርብ ጊዜ ወዲህ ደግሞ ኢትዮጵያውያንም በብዛት እየተጠቀሙበት ነው። እዚያ ላይ በኢትዮጵያ የተለያዩ ባህላዊ አልባሳትና ባህላዊ አጫዋቶችን በማሳየት ጭምር ነው የምትታወቂው። ዛሬም ቃለ ምልልሳችንን በሬዲዮ ለሚከታተሉ አድማጮች አረንጓዴ፣ ቀይ፣ ቢጫ ጥለት ያለው ቀሚስና ነጠላ ለብሰሽ ወይዘሪት ኢትዮጵያን ራሷን መስለሽ ብቅ ብለሻል። መማር፣ እስኪ በቅድሚያ ስለ ራስሽና ስለ ስራሽ ንገሪኝ።
ተሰጠኝ እድል አመሰግናለሁ። ያው ቲክታክ ላይ እንደሚታየው አጫጭር ቪዲዮዎችን በመስራት እንትን ገልጸዋል። እሱን ሀገርን በማስተዋወቅ ያለንን ባህል፣ ዘፈኖች፣ ሙዚቃዎች፣ ጥሩ ነገራችንን በማስተዋወቅ ነው እዛ ቲክታክ ላይ ብዙ ነገር ማደርገው። እንደምታየው ያው ሁሌም ኢትዮጵያዊነት ነው ለእኔ ቀድሞ የሚታየውና ኢትዮጵያዊነቴን በቻልኩት መጠን መግለጽ በምችለው በማውቀው ወይም አገሬ ላይ እናት አባቶቼ ማስተማሪ ልክ ኢትዮጵያዊነቴን መግለጽ ፈልጋለሁ እና እሱ ነው። ሁሌም ድሮ ጀምሮ ቲክቶክም ከመምጣቱ በፊት ሶሻል ሚዲያ ላይ ጥሩ ነገር ለማድረግ ባህልን ማስተዋወቅ በሚለው ነው እሱ ማድረግ ያስብ ነበር። ቲክቶክ ደግሞ እድሉን ከፈተ ባህልን ማስተዋወቅ። ልብሶችን ደግሞ ከድሮም ቲፒካል የሆነ የሀገራችን የባህል ዋናው ቱባው ባህል የሚባለውን አለባበስ ወደዋል። እነሱን ሰበስብ ነበረ። ከዚህ በፊትም ላይክ ቲክቶክ ሳይመጣ ነበሩኝ እና እነሱን በመጠቀም አንዳንድ ደግሞ ሰዎች እንዲሆንላቸው እኔ ላይ እንዲያዩት የሚፈልጉ ሰዎች ደግሞ ይልኩልኛል።
ቲክቶክ ላይ ካየሽ በኋላ ደግሞ ይሄን ብትሞክሪው የሚል ይመጣልሻል?
አዎ።
ዲዛይነሮች ናቸው
ሳይት ብዙ አይነት ባህል የተለያየ የኢትዮጵያ ብሔር ብሔረሰቦች ልብስ ባለኝ መጠን አሳያለሁ እና አንዳንዶቹ ደግሞ ኦኬ የሀደሬ ሲድሪያ ምናምን አድርገሽ ስሪኝ ብለው ይልኩልኛል። ባህሉ እንዲታይ የሚፈልጉ ሰዎች አሉ። አንዳንዶች ደግሞ ወይም ካናዳ ስላሉ መላክ ስለማይችሉ ከኢትዮጵያ አሉ አንዳንድ ብሔር እኔ ያላገኘኋቸው የባህል ልብሶች እና እነሱን እንዴት እንላክልሽ የሚሉኝ ሰዎችም አሉ እና ያ ደስ ይለኛል። ድሮም አሁንም ባለ ፍላጎት ነው እንግዲህ የባህል ልብሱን መልበስ ማስታወቅ ተጨመረው።
መልካም። መማር፣ እንዳልሽው በማህበራዊ ሚዲያ በተለይም ቲክቶክ የብዙዎችን ቀልብ የሚስቡ ባጫጭርነታቸው የተለየ ስሜት በማሳደራቸው የሚወደዱትን ያህል የተለያየ ፍላጎቶች የሚንጸባረቁበት ነው። መታየቱም ወይም እዛ ላይ መቅረቡን ብቻ ፈልገው የሚመጡ ብዙዎች ያሉትን ያህል አሁን እንዳስረዳሽን ባህልም ማስተዋወቁም ነገር ያለበትን ነገር መፈለግ ውሳኔ ነው እና የቱ ጋ ነው ያን ውሳኔ ያደረግሽው? ቀደም ሲልም አልባሳት እንደምታሰባስቢ ገልጽሽልኛል። ነገር ግን በመጀመሪያው እዚህ ጊዜ ዛሬ ይህን ማድረግ ጀምራለሁ ብለሽ ያልሽበትን ያችን መጀመሪያ የወጣሽባትን ይዘሽ ወጣሽውንም ስራ ጨምረሽ ብታስታውሽ ነው።
ቲክታክ ላይ ብቻ ሳይሆን ሁሌም የሀገርን ባህል ማስተዋወቅ በሚለው እዚህ ካናዳ ውስጥም ሄሪቴጅ ዴይ ይባላል። በየአመቱ 3 ቀን የሚከበር የተለያዩ ሀገሮች ባህላቸው የሚያስታውቁበት፣ ምግባቸው የሚያስታውቁበት፣ ልብሳቸው እንደ ፋሽን ሾው የሚያደርጉበት እና እኔ እዚህ ሀገር ላይ ከረገጠ ጀምሮ ያን ነገር አድርጋለሁ። ሀገሬን አሳውቃለሁ ፋሽን ሾው በማድረግ ምግቡን፣ ልብሱን፣ ጭፈራውን የማልችለውንም ጭፈራ
ትሞክሪያለሽ
ተማርኩ ማለት ነው። የሞከር በቃ የቻልኩትን ያህል ብቻ ለማሳየት የሀገሬን ባህል እሞክራለሁ። እሱ ብቻ አይደለም ስወጣ ለብሶ መውጣት በቃ ጣል እያረኩበት የሀገር ባህሉን ልብስ ነው መውጣው። ፍቅሩ ያለው ከዛ ደግሞ የጀምረው ቲክታክ ደግሞ ሲመጣ እድሉን ከፈተው ሰው ማሳይበት ሰፋ አድርጎ የሚያመጣበት እድሉ ተጀመረ ማለት ነው። እንደ አጋጣሚ ሆኖ ያው ፌስቡክ፣ ኢንስታግራም ነበሩ ሌሎቹ ሚዲያዎች፣ ግን ቲክታክ ሲመጣ እኔ ያው አጋጣሚ ኮቪድ ተመርምሬ ፖዘቲቭ በዛ 2 ሳምንት ኳራንታይን በተደረግኩበት ሰዓት ቲክታክ ዲስከቨር አረብ አገኘው። ደስ የሚል አፕ ነው ተብሎ ከዛም መጠቀም ጀምር ወር አገሬን ማስተዋወቅ የባህል ልብሶችን እየለበስኩ ምናምን ስወጣ ያለው ፊድባክ ቆንጆ ነበረ፣ ደስ የሚል ሆነ። ፎሎወር መጣ፣ ፍላጎት እየጨመረ ይህም ባደርግ የተሻለ ነገር አድርጋለሁ የሚል ነገሮች እየጨመሩ መጡ። ያው የጀመረው ኮቪድ ይዞኝ እንደዛ ነው የጀመርኩት።
ግሩም። መማር፣ ቀደም ብለሽ በዚህ በምትሰሪው በቲክታክ እና የተቀረው ሶሻል ሚዲያ ላይ የምታደርጊያቸውን ስራዎች ገልጸሽልን ነበር። ይበልጡን የኢትዮጵያን ባህል ማስተዋወቁ ትኩረትሽ እንደሆነ ነበር ያስረዳሽን። ከዚያም ያለፈ ተሳትፎ እንዳለሽ ተረድቻለሁ። ሌሎች ውጥኖችም አለሽ፣ በተለይ ኢትዮጵያውያንን የሚመለከቱ ይህን እድል ተጠቅሞ ሌሎችን ለመርዳት የምታደርጊው ጥረት መኖሩን የተረዳሁት እና እስኪ ደግሞ ስለሱ አጫዎችን
ያው ባህልን ከማስተዋወቅ ባሻገር ሌሎችም አደርጋቸው ነገሮች ገንዘብ በማሰባሰብ በጦርነት ምክንያት የተፈናቀሉትን ወገኖቻችን መርዳት። በዚህ አጋጣሚ በዚህ ዘመቻ ላይ የረዱኝ ሰዎች አሉ። ለድሀ የረዳ ለእግዚአብሔር ብድር የሰጠ እንደማለት ነው እና እግዚአብሔር ደግሞ ብድርን ይመልሳል። ሲመልስ ደህና አድርጎ ነው የሚመልሰው እና እግዚአብሔር ይስጣችሁ ለረዳችሁ ይህንን ሀሳብ ተቀብላችሁ እዚህ ደረጃ ላደረሳችሁት እግዚአብሔር ይስጥልን። ሌላው ምንድን ነው ሲሄድ እርዳታውን ለማከፋፈል ነው። በተለያዩ ክልሎች የተፈናቀሉ ሰዎች አሉ፣ የተጎዱ ሰዎች አሉ። እነሱንም አይቶ እርዳታውንም ማድረግ ነው ማስበው። ሶሻል ሚዲያ ሁሌም ሁለት ነገር አለ፣ መጥፎ ነገር ለማራገብ ወይም ዲስኢንፎርሜሽን እንደዚህ አይነት ነገሮችን ለማድረግ ወይም ንጥሩ ለመልካም ነገር መጠቀም እንችላለን። እኔ የመረጥኩት ለመልካም በሚለው ነው እንግዲህ የሄድኩት። ሁሌም ሌሎቹን ሰዎች እንዲከተሉት የምፈልገው ነገር አለ። መልካም ነገርን በማብዛት በመናገር በማሳየት ነው መልካም ነገሮችን እንድናሳድግ ወይም ሌላው ሰው እንዲከተለው የምንፈልገው ማለት ነው።
መልካም በማህበራዊ መገናኛዎች ወይም በማህበራዊ ሚዲያ መልካም ነገርን የማድረግ ምርጫሽን ቤቱ መንገድ መውሰድ እንደፈለግሽ ነው የገለጽሽልን። የሙሉ ጊዜ ስራሽ በሕክምና ዓለም በነርስነት ሙያ ነው የምታገለግዩ። የሕክምና ተቋማት ውስጥ በዚህ ሰዓት በአብዛኛው ከኮቪድ ጋር የተቆራኙ ችግሮች ጎልተው የሚታዩበት፣ የሕክምና ተቋማት በአብዛኛው በህሙማን የተጨናነቁበት ጊዜ ነው። አምስተኛው ማዕበል በ2020 መጀመሪያ የታየውን የሚመስል እንደገና አዲስ ትርምስ እየታየ ያለበት ነው። ምን ይመስላል በሱስ በኩል ያለው ህይወትሽ? በነርስነትሽ ከኮቪድ ህሙማን ጋር እነሱን የመርዳት ስራ ላይ ብዙ ጊዜ ታጠፊያለሽ ወይንም ሌላ ህክምና አገልግሎት ዘርፍ ውስጥ ነው የተሰማራሽው? እስኪ ደግሞ ስለ እሱ አጫውቺን።
ያው እንግዲህ መጀመሪያ ሌላ ፕሮፌሽን ነበር መምረጥ ፈለኩት፣ ግን አንዳንድ ስራዎች ትሰራለህ እዚህ ሀገር ስትመጣ እንደ አዲስ ኢሚግራንት ማለት ነው። እና እሱን ስትሰራ ተመሳሳይ እንደዚ አይነት ስራ ጀመርኩ እና አየሁት ለውጡን፣ ሰው መርዳት እንዴት ደስ እንደሚል ማለት ነው። እና ያንን ደስታ ሳይ ኦኬ፣ ይህን ነገር በተሻለ በትምህርት ይደገፍ በጣም ጥሩ ነገር ይሆናል ነው ብዬ አሰብኩኝ። ተማርኩ እና ከእርዳታውም ጋር ስለሚያያዝ እርዳታ ትረዳለህ ነርሲንግ ሁሉም እኛው ተከፍሎ ነው ይህኛው ሳይከፈል ነው የምታደርገው። ሰውን መርዳት ደግሞ በጣም ሁሉ የሚያስደስት ነገር ነው። አሁን ደግሞ ያለንበት ደግሞ እንደኛ አይነት ሙያ ያለው ሰው ለሁሉም ሀገር ለሰው ልጅ በቃ እርዳታ የሚሰጥበት አለ። የኮቪድ አለ ኮቪድ ያመጣብን የአዲሱ ህይወት እንደዛ ነው። እና እንደውም እዚህ ሀገር የምሰራው ኮቪድ ፔሸንቶች ጋር ነው እና ከብዳል ስራው መርዳትም አለብኝ ማድረግም አለብኝ ብዬ ስላሰብኩ እንግዲህ የውስጥ ፍላጎት
የሚጨምር
ነው ማለት ነው።
በእርግጥ ህሙማንን መንከባከብ ከውስጥ ፍቃድ ጋር ሲያያዝ የተሻለ ውጤታማ እንደሚሆን ይታወቃል። ዘመን የጠገበ ትልቅ ክብርም የሚሰጠው ሙያ ነው። የነርስነት ሙያሽ ያንን ያህል ጊዜ ይፈልጋል። እስኪ ቀንሽን እንመልከት። እንደዚህ ብዙ ጊዜ የሚጠይቅ የሚፈትን ሙያ ውስጥ ሆነሽ አሁን ባለንበት በተለይ ቀደም ብለሽ እንደገለሽው ኮቪድ በፈጠረው ዓለም ውስጥ ቀኑን አዳጋች የሆነ ስራ ሲሰራ ተውሎ እንዲህ ላለው ደግሞ በማህበራዊ ሚዲያው የምትሰሩን ስራ ለመስራት እንዴት ጊዜ ያገኘሽ?
እነኚህን ቪዲዮዎች በምታዘጋጅበት አንድ ቀን የቀን ውሎሽ ምን እንደሚመስል ባጭሩ አሳይን እስኪ።
ማጮች ከመማር ጋር የጀመርነው ቃለ ምልልስ አላበቃም። በመጨረሻው ላነሳነው ጥያቄና ፒፕል ቱ ፒፕል በተባለው ዚህ ዩናይትድ ስቴትስ ውስጥ በሚገኘው የኢትዮጵያውያን ዓለም አቀፍ የሕክምና ባለሙያዎች ማህበር የምታደርገውን ተሳትፎ ጨምሮ በሌሎች ርዕሰ ጉዳዮች ዙሪያ ያነሳነውን በሌላ ጊዜ እናቀርባለን። ሙሉን ቃለ ምልልሳችንንም በድረ ገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን። ለአሁኑ ግን እንግዳይን መማር አለባቸውን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
marshet marolala yalane malimane yanchingala mariye marshet marolala yalane malimane yanchingala
አድማጮች አሁን የመጽሐፍት ዓለም ገጾች የሚገለጡበት ነው ሰዓቱ።
ቀናልባ ዘመኖች ወዳጅ ዛሬ ደጅ የዝምታ ካፊያ ኮረደበትና በራፊም የኑሮ ቀስቀሳ ወጭፎ ከበሰበሰ በኋላ ከቱ የትኛዋ የምድር ማህፀን ወለደችና ተገኘ እንደምንስ ተከሰልክና ከጸ ከገጽ ይዋለን እርጅናው ቀኝ ገሶ መለያ ይሁን ግዘንድ ነጭ ማተውን በራስ አጉርክ ላይ ካሰፈረ ወዲያ በትር የደከመ ሰውነትክን መሸከም ተስኖት ወንተጅ ለክ መንጠልጠላቱክ እየተንቀጠቀጥክ አድባሯ ተገባበት እንዳታጣስል ግርበብ ያደረኩትን የጎጆን ሳንቃ ገፋር ገቆመ ባይከረመኝ ደነገጥኩኝ ኖርብዬ እንዳልቀበል ጉልበቴ በግዜር ስማን ይስሏል በአመታት ተበስብሷል ዛሬ ባንተ መጣብኝ እንጂ ሽንጉም አላውንም ነበር ስንትና ስንት ዘመን ተሸክሞኝ ሲያገለግለኝ ኖሮ ይለ እና ከበራፊ ደርሰ መግባት ተስኖ ቆመሃል እኔም እንዳየውክ ከተቀመጥኩበት ዱካ ላይ ተነስቼ ልቀበልክ ችግሩኛል ታዲያ እንዲናያ ከለብስከው እንደ በረዶ ከነጣው ኩታክ በስተቀር ሁሉን ተናርጅቷል በል ያ የሚያበራው ፊትህ እንኳን እድሜ ባደረው ድል ተጋርዶ በጊዜ ብሳድብስሷል ብሩህ ገጽ ሸሽቷል እኒያ ጉልላት የመሰሉ ገለጥ ያረካቸው እንደሆን እንደ ማለዳ ፀሐይ መላ አካላትን ሙቅ ያረጉ የነበሩ አይኖችህ በተሸበሸ በቆዳክ ተውጠዋል እንዲያው በጠቆረ ሰማይ ላይ እንደተነጠፉ ከዋክብት በሩቅ ብቻ ጭልጭል የሚሉ ሆነዋል እንደ ድንገተኛ ማዕበል ደርሶ የሚያናውጽ የረጋ ልብን ያውክ የነበረውስ ፈገግታ ግዝ ለተመለከተ ቁሉ የፈጣሪ የእጆቹን ስራ እንዲያደንቅ የሚያስገድድ የነበረ ቁመናስ ትላንት እድሜን ብቻ ሳይሆን ተክለ ቁመናንም የሚያሳጥር ኖሯል ለመሆኑ እነዚህ አመታቶቻችን ካለፉ ስንት ጊዜ ሆነ እነኛ ቀን አልባ ዘመኖቻችን የመፈላለጋችን ወቅቶች 32 አመታት ያኔ ዝናክ ከአገር አልፎ በአለም ይናኝ ነበር እጆች ሁሉ ወዳንተ የሚዘረጉበት ነፍሶች ሁሉ አንተን የሚሉበት ቀልቦች ሁሉ ያንተን የሚያሳድሩበት ወቅትም ጭምር ስም የጥሩ ነገሮች ምሳሌ ሆኖ የሚቀርብበት ከውቆች በላይ የታወቅ ልትመለከ ጫፍ ደርሰ ጥበበኛ ተሰኝተ ለብዙዎች ብዙ ነበርክ እኔማ ህይወት ከአንዱ ጨለማ ደሳሳ ጎጆ ውስጥ የሽነቁረችን ፍጥረት ነበርኩኝ ለውቅና የማልገባው ሆኜ ቀኝ ሳስቶልኝ የኔ እንድትለኝ የሚያበቃ ጸጋን ያልታደልኩኝ ከራሴ በስተቀር ለማንም ምንም ያልነበርኩኝ ለአንተና ለፍቅር ብቻ የተሰጠውኝ ምስኪን ልዩነታችን ልዩ ነበር ርቀታችንም የመሬትና የሰማይ ያህል የማይደራረስ ቢሆንም ምኞትና ፍቅር ከሌሉ የሚያስቀራቸው ቅጥር የላቸውም እና ተዋደድን። የቱም ሊቅ እስከማይደርስበት፣ የቱም ቃል እስከማይገልጠው፣ የቱም ልቡና እስከማይገነዘበው ድረስ መናፍቆት ተቃጠለን። አይኖቻችን የስስት እንባ እስኪያቆሩ ተፈላለግን። ግን ልዩነታችን ለየን፣ አልተገናኘንም።
የታሪኩ ደራሲና ገጣሚ ገነት ወንድሙ ትዝታን ሳስታ ምን ይሰኛል አዲሱ ያጫጭር ልቦለድ ታሪኮች ስብስብ መድብሏ።
ለምሽቱም አጭር ቆይታ ይኖረናል።
ገነት በቅድሚያ እንኳን ለገና በዓል በሰላም አደረሰሽ።
ኢንሻአላህ እግዚአብሔር ይስጥልኝ። እንኳንተንም ሰዎችንም እንኳን አደረሳችሁ።
ከጥቂት ወራት በፊት በግጥም ስራዎችሽ የተዋወቅሻቸው አድማጮቻችን ዛሬ ደግሞ ከአጫጭር ልቦለድ ድርሰቶችሽ ጋር ብቅ በማለትሽ የትረካ ስራዎችሽን ደግሞ ለመስማት መልሰው አግኝተውሻል። ረዘም ያሉ ደቂቃዎችን የሚወስዱ የልቦለድ ድርሰቶችን በሬዲዮ ፕሮግራማችን በብዛት ባናስለምድም ከአዳዲስ ስራዎችሽ አንዱ የሆነውን ቀን አልባ ዘመናት የተሰኘውን አጭር ልቦለድ ስራሽን በከፊል አሰምተናል። ታሪኩ ወዴት ይወስዳል፣ ቀሪውስ ምን ይሆን የሚለውን በተለየ ስሜት የተከታተሉ አድማጮቻችን እንደሚጠይቁና እንደሚጠብቁ ገምታለሁ። ከዚህ ቀደም ከአንድም ሁለት የግጥም መድብሎችሽ ነው የምትታወቂውና ከግጥሞችሽ ትይዩ አጫጭር ልቦለዶችን የመድረስ ዝንባሌ ነበረሽ ወይስ ወደኋላ ላይ የመጣ ነው? እስኪ ስለ አጫጭር ልቦለድ ስራዎችሽ ደግሞ በመጠኑ እንጫወት።
ወደ 23 የሚሆን ታሪኮች ነው ያስኩት። ሁለቱንም እኩል የጀመርኩ ይመስለኛል፣ አጭር ልቦለዱንም ግጥሞቹንም። ግን ብዙ ጊዜ ወደ ግጥም ነው ማደላው። ራሴንም እንደ ገጣሚ ነው የማስበው፣ አጭር ልቦለድ ጸሐፊነት በበለጠ ማለት ነው። ግን ያው በፍቅር ደረጃ ለሁለቱም ፍቅር አለኝ። አጫጭር ልቦለዶችን በጣም ነው የምወደው፣ ማንበብን መጻፍን እና ያ በዛ ነው።
በገጣሚነትሽ የሚያውቁሽ አንባቢዎች የሚረዱት የሚመስለኝ ቀደም ባለው አጭር ወጋችን ውስጥ የተካተተ በተለይ ደግሞ ከፍቅር ጋር የተገናኘ እምቅ ስሜትን፣ ሰዎች ስለ ሕይወት ያላቸውን ምልከታ በቅርበት የሚመለከቱ የግጥም ስራዎችሽን ተዋውቀናል። የአሁኑም ለቅምሻ ያህል የተከታተልነው ይህ አጭር ልቦለድ ቀን አልባ ዘመናት ውስጥ ያን ጥልቅ የፍቅር ስሜት በቦታ በትውስታ በዘመናት ውስጥ የሚመጡ ጉዳዮችን ወደፊት ራሱ በዚህ መንገድ እቀበለዋለሁ እስከሚል ድረስ አንድ ሰው ከጥልቅ ስሜቱ የተነሳ የሚያይበትን የሚያሳይ ነው። እስኪ አጫዎችን ስለ ድርሰት አጻጻፎችሽ።
ብዙዎቹ ያው ግጥም እንደምጽፈው ነው የምጽፈው። ባለፈው እንዳጫወትኩ ከእውነት ትንሽ ልጽፍ እሞክራለሁ ብዙ ጊዜ እና ያው በቀን አልባ ዘመኖች በጣም ከምወዳቸው ጽሁፎች መካከል አንዱ ነው። ለራሴም ሳነበው ስዕሉ ነው የሚታይ ብዙ ጊዜ። እዛ ውስጥ ያሉትን ገጸ ባህሪያቶቹ አብሮኝ እንደኖሩ እንደማውቃቸው ነው የሚሰማኝ። ሌላው ደግሞ ያው ስጽፍ ብዙ ጊዜ ምናልባት አላቅም ልጆኝ የሰማሁት ነገር ይሆናል። ምንድነው የሚባለው? ጸሐፊ ስትሆን፣ ገጣሚ ስትሆን ከሰው ተራምደህ ማሰብ አለብህ የሚባል ነገር አለ። በአመታቶች ይሆናል፣ በቀናት ይሆናል፣ በሳምንታትም ግን በየለት ኑሯችን ከምናስበው ሻገር ብለን አለፍ ብለን ማሰብ አለብን የሚባል ነገር አለና እዚህ ድርሰት ውስጥ የሚያየው ያንን ነው። ትላንትና ላይ ሆኜ ብዙ አመቶችን ተሻገርን ያየሁበትን ነገር ነው ለማስፈር የሞከርኩት።
መልካም ገነት፣ ቀደም ብለሽ እንደገለሽው
ትላንት ላይ ሆኜ ወደፊት ለማየት ሞክራለሁ ነበር ያልሽው። በገጽታ አሳሳልሽ፣ ባተራረክሽ ስዕላዊ አገላለጽ የጎላበት አጻጻፍ ትከተያለሽ። ገጸ ባህሪያቱ ለእኔም አብረውኝ የኖሩና አብረውኝ የዘለቁ ያህል ሆኖ ይሰማኛል ብለሽ ነበር። ለአንቺ ብቻ ሳይሆን ታሪኩን ለሚሰሙና ለሚያነቡም ለተደራሲዎችሽም ቅርብ የማድረግ እድል የሚሰጥ አቀራረብ ወይም አጻጻፍ ይመስለኛል። ገጣሚነትሽ ረድቶሽ ይሆን ምስል ከሳች ለሆነው ለዚህ አቀራረብሽ?
አዎ፣ ግጥም መጻፌ እውነት ነው ረድቶኛል። ልብወለዶቹም ላይ እናንተም እንደገለጽከው ነው። ብዙ ጊዜ አንተ እንዳያቸው ሁሉ ስዕል ሆኖ እንዳያቸው ሁሉ እኔም እንደዛው ነው ብዙ ጊዜ የሚታዩኝ እና አርሳቸውም አብረኝ ነው የሚኖሩት። ኬት እንደሰማት አላቅም። አንድ ድርሰት ወይ ደግሞ ጽሁፍ ግጥም ሊሆን ይችላል። የሆነ ሰው አንብቦት ካረሳው ወይ ደግሞ ህሊና ውስጥ ምስል ከፈጠረለት እንደ ጥሩ ስራ ነው የሚቆጠረው። ያ ነገር ሁሌ ያለ እና ጽሁፎችንም በቃ በዛ ነው መመዝነው። ምንድነው ደራሲ ቅድሚያ ማልቀስ አለበት በሚጽፋቸው ነገር ይባላል፣ ቅድሚያ መሳቅ አለበት ይባላል። እንደዛ እና እንዴት ልበል አብረውኝ እንደኖሩ እንደ ቤተሰብ እንደ ጓደኛ ነው ጎልተው የሚታዩ። እውነት ነው፣ ግጥሙ ረድቶኛል በዚያ።
ጥሩ ታዛቢም ትመስያለሽ። አንድ ቦታ ስትሄጂ እንቅስቃሴዎች ይኖሩ፣ በአካባቢው በሁኔታ ውስጥ እንዋጣለን። አንዳንዶች ግን በተለየ መንገድ ማስተዋል የመከተል ልማድ አላቸው። ሁሉም ጋር ላይሆን ይችላል፣ ወይም የግድም አጻጻፋችን ያን ዝንባሌያችን ላይ ይከተል ይችላል። አንቺ ግን ራስሽን ስትመለከቺ በጣም ታዛቢ አይነነሽ። ባዘቦት ድንገት የሄድሽበት ቦታ ያን አይነት ነገር ስታደርጊ ራስሽን ታገኘዋለሽ።
ወደ ራሴ ነኝ እንኳን አይደለም፣ ግን ግጥም መጽሐፍ እንደሚሞክር ሰው ልቦለድ መጽሐፍ እንደሚሞክር ሰው አያለው። ግን ሆን ብዬ አይደለም፣ በቃ በሚገር ሁኔታ በቃ ትንንሹ ነገር ሁሉ ነገር ጊዜ ቢኖር የሚጻፍ በቀን ውስጥ በጣም ብዙ ነገር ነው የምታየው። የምትልከውን ነገር በሌላ መንገድ ነው የምታየው፣ ሌላ ትርጉም ነው ለአንተ የሚሰጥህ። ሌላ ሰው ካየበት ሜቢ ራቅ ብለክም ወይ አንሰክም በምንም መልኩ ብቻ በተለየ ነገር ነው የምታየው እና ሌባትልም ታያለህ። ለዛ እንዲህ ከተፈጠረ
የሚያግባባ ይመስላል። በዛ መንገድ ከተመላለስን ሁለተኛ ተፈጥሮ ይሆናል ይባላል። ያን አይነት ዘዴ በስራሽ ውስጥም በዕለት ተዕለት ልማዶች ውስጥም የሚንጸባረቅ ከሆነ የጠባይሽ አካል ሆኖ ነው የሚቀረጸው እና ከዚያ በኋላ ያለው እንግዲህ ታሪክ ነው እንደሚባለው ይመስላል።
እውነት ነው፣ እውነት ነው።
ሌሎችን ለማንበብ ለመስማት የሚያጓጉ ይመስላሉ። ለአድማጮች ለቅምሻ ያሰማነውን የቀን አልባ ዘመኖች ትረካ ተከታይ ክፍል በሌላ ፕሮግራማችን እናቀርባለን። ገነት፣ ሌሎች ስራዎችን ባነበብንበት መጽሐፍሽ ከአንባቢያን እጅ በደረሰበት ጊዜ ሰፋ ያለ ወግ እንደሚኖረን ተስፋ አድርጋለሁ። ለአሁኑ ግን ለጊዜሽ አመሰግናለሁ። እግዜር ይስጥልኝ።
እግዜር ይስጥልኝ። ለነበረን ጊዜ በጣም ነው የማመሰግነው።
አድማጮች፣ አሁን ወደ አዲስ አበባ ነው የምናቀናው።
አዎን፣ የአዲስ አበባው መስኮት ተከፍቷል። ሙሴ አክሊሉም ለምሽቱ ያሰናዳውን ይዞ ቀርቧል።
ኪነጥበብ ዘርፍ ውስጥ የተሰማራ ሁሉ እንደው ይቺ ጥምቀት ባህልን አስመርኩዛ ያለች በዓል ላይ አላጎራጎርኩም ቢል እንደው ዋሸ ነው ብለውኝ።
አሉላ እና ትዝታ፣ እንዴት ሰነበታችሁ? እንኳን ለብርሃነ ልደቱ እናንተንም አድማጮቻችንንም አደረሰን እያልኩ መልካም ምኞቴን እገልጻለሁ። በአሁኑ ጊዜ ሚሊዮኖች ኢትዮጵያ ውስጥ እየገቡ በመሆናቸው በአዲስ አበባና በሌሎች ከተሞች ያለው ሁኔታ እጅግ ደስ የሚል ነው፣ ሞቅ ሞቅ የሚል ነው የዘንድሮ በዓል። እንዲህ ወደፊት ደግሞ የከተራው፣ የጥምቀቱ፣ የቃና ዘገሊላው በዓል አለ። ኢትዮጵያ እጅግ ደምቃ አምራና ተውባ ነው የምትሰነብተው ማለት ነው። ታስታውስ እንደሆነ ባለፈው 15 ቀን ድምፃውያን፣ ሙዚቀኞች ዜማ፣ ዘፈን የት እንዴት እንደጀመሩ ከግርማ ነጋሽ ጋር እንወያያለን ብዬ ነበር እና ጥምቀት አንዱ የዘፈን ማጥኛቸው ቦታ እንደነበረ ግርማ ነጋሽ ያጫውተናል።
የተሰማራ ሁሉ እንደው ይቺ ጥምቀት ባህልን አስመርኩዛ ያለች በዓል ላይ አላንጎራጎርኩም ቢል እንደው ዋሸ ነው ብለውኝ። የሁላችንም የመጀመሪያ መነሻ ጥምቀት ብቻ አመት ባለን ይዞ የሚደረጉ እንቅስቃሴዎች ሁሉ ውስጥ ሁሉ ተፈልገን ሄደን መደባለቅ ነው። የኔም ከዛ አይወጣም። ጥምቀትን አከብር ነበር። ጥምቀት እንዲያውም ከጓደኞች ጋር የደረቀ እንጨት ሰባስበን እዛ እያነደድን እንዲሆና ነገር ነበር። እንዲህ ሲል እንግዲህ ያው ትልቁንም ሰውዬ እኔ ሰፈር አያቱ ጋር መጥቶ አግኝቼ ታሪኩ መነሻ በጥምቀት በምን የጀመርኩትን ከእሱ ጋር ገጥሜ ያዳበርኩት
ጥላሁንን ማለት ነው።
አዎ፣ ትልቁን ሰው ጥላሁን ገሰሰን ከአያቱ ጋር መጥቶ ፊት በር አጋጣሚ እንደው አንድ እንደው ከፈቀድክልኝ የማወራው እንደው እኛ የአቅማችን እያደረግን ከጓደኞች ጋር እየተቀባበል ስንል ይህ መልከ መልካም ውብ እንደው ሸበላ ነገር እየቆመ ሁለት ሶስት ሻይን አይቼዋለሁ። እና አንድ ቀን እንደው ያችን የምንላትን እስኪያሰና ኖረዋል ታዝቦን ያችን በደንብ ካቴነ ወደ አንድ በዓል ላይ ካፋችን ወሰድ አድርጎ እንደ ሲያንጎራጉራት የእኛና የእሱ የልብስ ሁኔታ ሰማይና መሬት ሆነና እንዲደነገጥን እንዲህ ምንድን ነገር ብለን ስንጠይቅ አረንቸለንኝ ብሎ በቃ በደንብ ዘረዘረልን። ይህን ብለው እንጂ አለከዛ ወዲያ ከሱ መመሪያ እየተቀበልን አብረን እሱም እንደው ደረጃውን ትልቅ ደረጃ የያዘ ሰው ከኛ ጋራ ወደ ታች ወርዶ በየጥምቀቱም አብሮን ዘፍኗል። እንደውም ማስታወሰው እሱ የሰበሰበውን ሰፋ ያለ የህዝብ ብዛት ወደ እኛ እንግዲህ እኛ የምንጠብቅለት አለ እንግዲህ ወታደራዊ ክፍል ውስጥ እንደመሆኑ አንዳንድ የምናይለት አለ። እሱ የሚያስሩ ምን የሚሉ መሳይ ሰው ስናይ አቁም ስንለው ሲያቆም እኛ እሱ የሰበሰበውን ሰው እንበትን ነበር ደስ ይለኛል። ያው ለፍቶ የመጣውን በእኛ ድምፅ እየበተን ደግሞ መልሶ እሱ ሲል ይሰበሰብና እንዲህ እያል ቆየ ነው። እና እሱ ስር በመሆኔ እኔም እንግዲህ ወደዚህ ወራ ለመግባት በጣም ነው ይረዳኝ በጣም ነው ይረዳኝ።
ግርማ ነጋሽ፣ አርቲስት ጥላሁን ገሰሰን ከፍ ከፍ አድርገኸዋል። ከፍ ከፍ ሊል የሚገባውም ባለሙያ ነው። አንድ ጊዜ ቀዳማዊ ኃይለ ሥላሴ ጃን ሜዳ ማዕከላዊ እዝ ክብር ዘበኞች የሙዚቃ ጥናት በሚያደርጉበት አካባቢ ሲዘዋወሩ ድምፅ ይሰሙና አዳራሽ ውስጥ ይዘልቃሉ። እዛ ሲደርሱ መድረክ ላይ ሆኖ ሲለማመድ የሰሙት ጥላሁን ገሰሰ ነው። ይሄ ድምፅ አንተ ነው? ሰማ ነው። በጣም ጥሩ ነው። ድምፅህን ጠብቅ። ድምፅህን ለመጠበቅ ደግሞ መጠጥ እንዳትጠጣ የሚል ምክር እንደሰጡት በኦርኬስትራው አባሎች ዘንድ ሲነገር ይኖራል። የዛሬ ዝግጅቴን በዚሁ ላብቃ። የዛሬ 5 ቀን እንገናኝ። ደህና ሁኑ።
ንጉሴ አክሊሉን ለዝግጅቱ እናመሰግናለን።
ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ
ለፕሮግራማችን ይስማማሉ ባላችኋቸው ርዕሰ ጉዳዮች ዙሪያ
በመጻፍና በመደወል እንድትሳተፉ እንጋብዛለን።
የዛሬውን ግን በዚሁ ልንቋጭ ነው።
የኢሜይል አድራሻችንን ለማስታወስ horn@voanews.com፣ የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን።
አሁን የቀረን
አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 እና 25 ሜትር ባንዶች
እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።